ተመሳሳይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን አመሻችሁ። ዛሬው ምሽት ክፍለ ጊዜ ጥናታችን እንደ ተለመደው ተከታታዩ የትንቢተ ኢሳይያስ መጽሐፍ ጥናታችን ይቀጥላል። እስቲ የዕለቱን ዝግጅታችንን በዚህ የምስጋና ዝማሬ እንጀምር። ኢየሱስ ለኔና ለናንተ ድንቅ ከድንቅም በላይ ልዩ ነው። ጣፋጭ ስሙ ለዘላለም ይክበር ይመስገን። እግዚአብሔር አምላካችንን በምን እንመስለዋለን? እናመስግን። እግዚአብሔር አባታችን፣ እግዚአብሔር አምላካችን፣ እግዚአብሔር ፈጣሪያችን፣ በሰማይና በምድር ውስጥ ያሉትን ሁሉ የምትገዛ አንተ ብቻህን አምላክ ይሆንክ እናመሰግንሃለን። እኛን ደግሞ እግዚአብሔር አምላካችን ሆይ ከፍጥረታት መካከል አውቀ እንደገና ደግሞ በፊት እንድንቀርብ እግዚአብሔር ሆይ ይህን ታላቅ ጸጋና በረከት ስላደረክልን እናመሰግንሃለን። ዛሬም ነፍሳችን አንተን ትናፍቃለች። ዛሬም ነፍሳችን አንተን ትጠማለች። ዛሬም ነፍሳችን አንተን ትራባለች። ኦ የእግዚአብሔር ልጅ መድኃኔ ዓለም ኢየሱስ ክርስቶስ በዚህ ሰዓት በመካከላችን ተገኝ። እግዚአብሔር አምላኬ ሆይ ለኔም ለወገኖቼም የሚያስፈልገውን እግዚአብሔር ሆይ መንፈሳዊ ማድ በብዛት አለህና ከቸርነትህ ደግሞ እንድንቋደስ ፈቃድህ ይሁንልን። ልዑል ሆይ መንግሥትህ በዚህ ሰዓት እግዚአብሔር ሆይ ትምጣ። ጌታዬና አምላኬ ሆይ ቃልህ እጅግ ጣፋጭ ነው፣ ከማር ይልቅ እጅግ ይጣፍጣል። ስለዚህም ደግሞ በልተን በዚህ ማደግና መጎልበት እንድንችል እርዳን። ነው መንፈስ ቅዱስ አስተማሪው ደግሞ ከቃልህ ታምራትን ማየት እንድንችል ያስተምረን ዘንድ እንለምንሃለን። በደላችንን ድካማችንን ይቅር በለን። ስለ ሕያውና ስለ ገናናው ስምህ ስትል ስማን። አሜን። ውድ አድማጮቼ ባለፈው ክፍለ ጊዜ ጥናታችን ተከታታይ እየተመለከትነው ስለ ኢየሱስ ክርስቶስ ሞትና ትንሣኤ፣ ስለ ገናናነቱ፣ ሞትንም እንዴት አድርጎ ድል እንዳደረገ፣ በሞትም ላይ አለቃና ሥልጣን ያለው መሆኑን ተመልክተናል። ወንጌል አልን በመጨረሻ ላይ። የወንጌል ታሪክ በዚህ ብቻ አያበቃም። የምናመልከው ሕያው የሆነውን ጌታ እንጂ ሙት አምላክ አይደለም። መሞት ብቻ ሳይሆን ጌታችን ሞትን ድል አድርጎ ከመቃብር ተነስቷል። እንደገና ወደ ሰማይ በመመለስ በአሁኑ ጊዜ እንኳን ቢሆን በእግዚአብሔር ቀኝ ነው ያለው ብለን ትምህርታችን መደምደማችን የሚታወስ ነው። ከኢሳይያስ ምዕራፍ 55 ደግሞ እግዚአብሔር በዚህች ምሽት ድንቅ ነገርን ያስተምረናልና መጽሐፍ ቅዱሶቻችሁን እንደ ተለመደው ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 55ን አውጡ። ወዳጆች የዚህ የትንቢተ ኢሳይያስ ምዕራፍ 55 አብይ ሐሳቡ ደህንነትን እንዲቀበሉ እግዚአብሔር ፈጠን በሉ ደህንነትን እንዲቀበሉ እግዚአብሔር ለሰው ልጆች ሁሉ የሚያቀርበው ጥሪ የሚል ይሆናል። በዚህ ምዕራፍ የምንመለከተው ደህንነት እውን ሊሆን የቻለው ከምዕራፍ 53 በተመለከትነው መሰረት መሲሁ ከተቀበለው መከራ የተነሳ ነው። ከምዕራፍ 54 የተመለከትነው እስራኤልን ብቻ የሚመለከት ጥሪ ነበር። በዚህ በያዝነው ምዕራፍ የምንመለከተው ጥሪ ግን መላውን የሰው ልጆች የሚያካትት ነው። እንደሚታወቀው ወንጌል መጀመሪያ ለእስራኤል ከተሰበከ በኋላ ነበር ለአሕዛብ የተሰበከው። ሐዋርያው ጳውሎስም በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና በማለት የሚናገረው ይህን በተመለከተ ሳይሆን እንደማይቀር አስባለሁ። ሮሜ ምዕራፍ 1 ቁጥር 16ን ተመልከቱ። እንዲህ ስለ ተባለ ግን አይሁዳዊ ከሌላው ሕዝብ ይበልጣል ማለትም አይደለም፣ የሚያንስበትም ምክንያት የለም። አይሁዳዊም ከሌላው ሕዝብ ጋር እኩል ነው። ያም ሆኖ አይሁዳዊው ወንጌልን ለመቀበል ቅድሚያ አግኝቷል። በባለ 50 ቀን ጴጥሮስ ሲሰብክ አድማጮቹ በሙሉ አይሁዳውያን ነበሩ እንጂ በመካከላቸው አንድ አይሁዳዊ ያልሆነ ሰው አልነበረም። ይህ አሁን የምንመለከተው ጥሪ ግን የሰውን ልጅ በሙሉ ያካትታል። እንደሚታወቀው አብዛኞቹ የሃይማኖት መሪዎች ዓለም አቀፋዊ እይታ የላቸውም። ስለሆነም ምዕራፉን እንግዳና የተለየ ያደርገዋል። ጥሪው ሁሉንም የሚያካትት ቢሆንም ወደፊት እንደምንመለከተው የራሱ ቅድመ ሁኔታም አለው። ፈቃዳችንና ልባችንን በመስጠት ግብዣውን መቀበል ይኖርብናል። እግዚአብሔርንም መፈለግ ይኖርብናል። እስቲ ቁጥር 1ን አብረን እንመልከት። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ይላል። ምዕራፉ የሚጀምረው እያንዳንዱ ሰው ቆም ብሎ ስለ ደህንነቱ እንዲያስብ ከእግዚአብሔር በቀረበ ጥሪ ነው። እናንተ የተጠማችሁ ሁሉ ሲል እገሌ ከእገሌ ሳይል ለሰው ልጅ በሙሉ የቀረበ ጥሪ ነው። ጥሪው የተጠሙትን ሆኖም ከሰው ሠራሽ ጉድጓድ በሚገኝ ውሃ መርካት ያቃታቸውን ሁሉ ይመለከታል። በራሴና የራሴ በሆነ ነገር እርካታ አጥቻለሁን? ዓለም ሊሰጠኝ የሚችለው ነገር ሊያረካኝ አልቻለምን? ሃይማኖትና ሃይማኖታዊ ስነ ምግባርስ የምናፍቀውን እርካታ ሊሰጠኝ አልቻለምን? እንደዚያ ከሆነ ተጠምቻለሁ ማለት ነው። ከተጠማው ደግሞ ጥሪው እኔንም ይጨምራል ማለት ነው። ያልተጠማን ከሆነ ባለንና በያዝነው ነገር ሁሉ የረካንም ከሆነ ጥሪው አይመለከተንም ማለት ነው። ተጠምተን ከሆነ እግዚአብሔር የምንረካበትን ነገር አዘጋጅቶልናል። ወዳጆቼ ዛሬ ያልተደሰታችሁበት፣ ዛሬ ልባችሁ ያላረፈበት ነገር፣ ዛሬ ስርካታ ያልሰጣችሁ ነገር ካለ ወደ ኢየሱስ ክርስቶስ ተመልከቱ። ከኢሳይያስ 53 በተመለከትነው መሰረት መሲሁ በተቀበለው መከራ ሙሉ ዋጋ ስለተከፈለ ማንኛውንም ነገር፣ ልብ በሉ፣ ማንኛውንም ነገር ከእግዚአብሔር የምንቀበለው በነጻ ነው። በቃ በዚህ ላይ የምንጨምረው የምንቀንሰው ነገር የለም። የተጠማችሁ ሁሉ ወደ ውሃኑ፣ ገንዘብም የሌላችሁ ሁሉ ኑና ግዙ ብሉም ተብለናል። ታዲያ ይህ ግብዣ ደስ አያሰኝምን? ወንድማችን ቴክኒሻን አለማየሁ ዳዊት ከኔ ጋር እዚህ የሚሰራው ማለት ነው፣ አንድ ጥያቄ አነሳ። እንዲህ አለኝ፣ አበበ አለኝ። አቤት አልኩት። እዚህ ላይ ጥሪው ያስገርማል አለኝ። እንዴት ሲል ጠየቅኩት። ጌታ ኢየሱስ ያለውን እስቲ ልብ ብለህ ተመልከታለኝ። ገንዘብም የሌላችሁ ኑና ግዙ ብሉም ይላል። ታዲያ ምን ያስደንቃል አልኩት። ታዲያ ገንዘብ የሌለው ሰው እንዴት ይገዛል? እንዴትስ ይበላል? ግብዣው እኮ ገንዘብ የሌላችሁ ኑና ግዙ ብሉም ነው የሚለው። ገንዘብ የሌለው ሰው እንዴት ሄዶ ይገዛል? እንዴትስ ይበላል? ሲል ጥያቄ አነሳ። አልገረማችሁምን? አዎ ወዳጆቼ፣ ሰው ብዙውን ጊዜ ገንዘብ ላወጣበት ነገር፣ ለከፈለበት ነገር ትልቅ አክብሮት ይኖረዋል። ትልቅም ወይም ደግሞ አክብዶትም ይመለከታል። እዚህ ላይ ጌታ ኢየሱስ ክርስቶስ ገንዘብ እንኳ ምንም ባይኖራችሁ ገንዘብ እንዳላችሁ ወይም ገንዘባችሁን እንዳወጣችሁት አይነት ነገር አድርጋችሁ ኑና ግዙ፣ ከኔ ኑና ብሉ፣ ስጦታው ግን ነጻ ነው ነው የሚላቸው። በዚህ በወንድሜ አለማየሁ ማስተዋል እጅግም ተደነቅሁ። እናንተም ምናልባት እንደዚህ አስባችሁ ሊሆን ይችላል። ኢየሱስ ክርስቶስ ገንዘብ እንኳን ባይኖረን ምን ይለናል? ኑና ግዙ፣ ኑና ብሉ ይለናል። እግዚአብሔር ወንድሜን አለማየሁን ይባርከው። እዚህ ላይ ወገኖቼ ሶስት የሚጠጡ ነገሮች መዘርዘራቸውን ማስተዋል አለብን። የመጀመሪያው የሚጠጣ ነገር ውሃ ነው። የመጀመሪያው የሚጠጣ ነገር ውሃ ነው። በአንድ ወቅት ጌታ ኢየሱስ ክርስቶስ ሲያስተምር ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ በማለት መናገሩ ይታወሳል። እንግዲህ በዚህ ቃል መሰረት ያ ውሃ ሌላ ማንም ሳይሆን ራሱ ኢየሱስ ክርስቶስ ነው ማለት ነው። ሁለተኛው ደግሞ የወይን ጠጅ ነው። ሁለተኛው የሚጠጣው ነገር የወይን ጠጅ ሲሆን ወይን ደስታን ይወክላል። ከመጽሐፈ ምሳሌ ምዕራፍ 31 ቁጥር 6 እንደምንመለከተው ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት፣ ይጠጣ ድህነቱንም ይርሳ ይላል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ ይላል። ደስታና ኢየሱስ ክርስቶስ የሕይወታችን ጌታና ዳኝ ሲሆን የምንለማመደው ነገር ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ደስታችሁም እንዲፈጸም ይህን ጽፍላችኋለሁ ይላል። ታዲያ እኛስ ብንሆን ልባችን ውስጥ የሚፍለቀለቅ ደስታ የሚኖረው የትኛውን አይነት መጠጥ ስንጠጣ ይሆን? ሦስተኛው የሚጠጣ ነገር ደግሞ ወተት ነው። የመጀመሪያው ውሃ ነው። ሁለተኛው ወይን ጠጅ ነው። ሦስተኛው ደግሞ ወተት ነው። እንደምታውቁት ወተት ለሕፃናት እድገትና ጥንካሬ እጅግ አስፈላጊ ነገር ነው። በተመሳሳይ ሁኔታም የእግዚአብሔር ቃል ወተት ለመንፈሳዊ ሕይወታችን በጣም አስፈላጊ ነገር ነው። እንዲህ ከሆነ ደግሞ የእግዚአብሔርን ቃል የምሰብክና የማስተምር እስከሆነ ድረስ በሌላ አነጋገር የሰዎችን መንፈሳዊ ሕይወት የሚገነባ ወተት እያቀረብኩ ነው ማለት ነው። ሐዋርያው ጴጥሮስ ስለ መንፈሳዊ ወተት አስፈላጊነት ሲጽፍ ለመዳን በርሱ እንድታድጉ አሁን እንደ ተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2ን ተመልከቱ። እናቱ ወተት እስክታዘጋጅለት ድረስ ሕፃን ልጅ እንዴት እንደሚሆን ልብ አድርጋችሁ አይታችኋልን? ወተቱን ጠጥቶ እስኪረካ ድረስ ያለውን ከባድ ረሃብና ፍላጎት በሚያደርገው እንቅስቃሴና መቅበጥበጥ ያሳያል። የእግዚአብሔር ልጆችም እንዲሁ ለእግዚአብሔር ቃል ተመሳሳይ ረሃብና ጥማት ሊኖረን ይገባል። ወገኖቼ እውነተኛ ማኞች ከሆናችሁ፣ የእግዚአብሔርን ቃል ማጥናት የማትፈልጉ ከሆነ ሕይወታችሁ ችግር ላይ ነው ማለት ነው። በቃ ኪሳራ እያጋጠማችሁ ወይንም ደግሞ ከስራችኋል ማለት ነው። መጽሐፍ ቅዱሳችሁን እስቲ ዞር በሉና ተመልከቱ። የት ነው ተጥሎ ያለው? አቧራ ለብሶታል? ሌሎች መጻሕፍትም ተጫጭነውታል? ወይንም ትራሳችሁ ስር ነው? እግዚአብሔር ይቅር ይበለን። በአሁኑ ጊዜ በየቤተ ክርስቲያኑ ያለው ትልቅ ችግር ሰዎች ለእግዚአብሔር ቃል ተገቢውን ትኩረትና አክብሮት መንፈጋቸው ነው። ስለዚህ ማማኞች የሚያስፈልገውን ያክል በመንፈሳዊ ሕይወታቸው አያድጉም። እውነተኛ ማኞች ከሆን ተንኮል የሌለበት የቃሉን ወተት መናፈቅ ይኖርብናል። እግዚአብሔር ይህንን ጥማትና ረሃብ በውስጣችን ይልቀቅብን። አለበለዚያ ወዳጆቼ ችግር ይመጣል፣ መክሳት ይመጣል፣ መቀጨጭ ይመጣል፣ መጨረሻው ሞት ነው። እግዚአብሔር ከዚህ አይነት ውድቀት ይጠብቀን። አንዳንድ ጊዜ ዘመዶቼ ቤት፣ ጓደኞቼ ቤት እንዲሁ ለመጠየቅ ገባ ብዬ መጽሐፍ ቅዱስ እንዳነብላቸው መጨረሻ ላይ ቃሉን እንዳሰማ ማለቴ ነው መጽሐፍ ቅዱስን ይሰጡኛል። እኔ ደግሞ ቃሉን ከፍቼ ከማንበቤ በፊት ቶሎ ብዬ የመጽሐፉን ሽፋን እመለከታለሁ፣ የላይኛውን ማለቴ ነው። ያኔ አቧራ ለብሶ ሸረሪት ዳድቶበት አያለሁ። እኔም ከኪሴ ማረቤን ወጣ አደርግና መታ መታ ጠረግ ጠረግ አደርግና አንተ መጽሐፍ ቅዱስ ዛሬ ያሰበ እጅ ተባርኳል፣ ተረስተ ነበር ተጥለህም ነበር እያልኩ ወደ ዋናው ፍሬ ነገር ወይም ወደ ቃሉ እገባለሁ። ከመንፈስ ቅዱስም ጋር መመካከር እጀምራለሁ። ወዳጆቼ የስንቶቻችሁ መጽሐፍ ቅዱሳት ተነበው ያውቃሉ? የስንቶቻችሁ ሳቧራ ጠጥተውና ሸረሪት አድርቶባቸው ይገኛሉ? በአሁኒቱ ሰዓት እንኳን የተለያዩ መጻሕፍቶችና ዕቃዎች ተጭኗቸው በየስፍራው ወድቀውና በራስጊያችሁ በትራስ ስር ተወሽቆ የሚገኙ የእግዚአብሔር ቃልን ያዙ መጻሕፍት ቅዱሳት ብዛት ምን ያህል ይሆናሉ? እስቲ ቤታችሁን ፈትሹ። ቁጥር 2ን እስቲ እንመልከት። ገንዘብን እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጾማ ደስ ይበለው ይላል። ክርስቲያኖችን ጨምሮ ብዙዎች ማንንም ለማይጠቅም ክርስቲያናዊ ሥራ ገንዘባቸውን ሲያወጡ ይታያሉ። በሌላ በኩል ደግሞ ገንዘብን እንጀራ ወይም ዳቦ በማለት የሚጠሩ ሰዎችንም አውቃለሁ። አባባሉ ትክክል ነው። ሆኖም የእግዚአብሔርም ቃል መንፈሳዊ እንጀራ እንደሆነም መዘንጋት የለብንም። አንዳንድ ሰዎች ገንዘባቸውን ይጠቅመናል ብለው በሚያስቡት ሆኖም ምንም ርባና ለሌለው ነገር ያውሉታል። ወገኖቼ ገንዘባችንን ለምን አይነት ነገር እንደምናውል በጥንቃቄ መመርመር ይኖርብናል። ገንዘባችሁን እንጀራ ላይ አይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ የሚል ጥያቄ ቀርቦልናል። ምንጊዜም ቢሆን የዚህ ዓለም ደስታ ዋጋ ተከፍሎበት ነው የሚገኘው፣ አይደለም እንዴ? በዚህ ዓለም እርካታና ደስታን ለማግኘት የግዴታ ዋጋ ያስከፍለናል። ዋጋው ውድ ከመሆኑም በላይ የዚህ ዓለም ደስታ ለማንም ቢሆን ዘላቂ እርካታን ሊሰጥ አይችልም፣ ወይም ደግሞ እርካታን ሲሰጥም አልታየም። የዚህ ዓለም ደስታ እንደ ጥላ አላፊ ነውና። እንደ እውነቱ ከሆነ ገንዘብ ማንንም ደስተኛ አያደርግም። ጄይ ጉልድ የተባለው አሜሪካዊ ሚሊየነር በመሞቻው ሰዓት በዚህ ምድር የኖርኩበት ጊዜ እጅግ አሳዛኝና ደስታ የለሽ ጊዜ ነበር በማለት መናገሩ ይጠቀስለታል። ሌላው ሎርድ ባይረን የተባለ ሰው ደግሞ ዝና ዕውቀትና ገንዘብ ቢኖረውም በመጨረሻው ሰዓት ደስታ የለሽ ሕይወት ኖር ያለው ከእንግዲህ ወዲህ ደግሞ የትሎችና የምስጦች ሲሳይ ይሆናል ብሏል። እውነቱን ነው። ታዲያ ውሃን ወይን ጠጅን ወተትና እንጀራን ወደምናገኝበት የእግዚአብሔር ቃል ማዕድ ለምን አንመጣም? እግዚአብሔር እያንዳንዳችንን ይርዳን። ጆሮአችሁን አዘንብሉ፣ ወደ እኔ ምቅረቡ፣ ስሙ፣ ሰውነታችሁም በሕይወት ትኖራለች። የታመነችቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ ይላል። ቁጥር 3ን ይመለከቷል። እግዚአብሔር ለዳዊት ማሐሪ ነበር፣ እኔና እናንተንም እንዲሁ ይምረናል። በአንድ ወቅት ወገኖቼ ከአንድ ሰው ጋር ስነጋገር ጋሻ አበበ አለኝ። አልኩት፣ ለመሆኑ ለምን እግዚአብሔር ዳዊትን እንደ መረጠ ሊነግሩኝ ይችላሉን? በማለት ጠየቀኝ። እኔም አየህ አልኩት፣ አየህ እግዚአብሔር ዳዊትን መምረጥና መቀበል ከቻለ እኔንም ሊመርጠኝና ሊቀበለኝ ይችላል የሚል ትምህርት እንዲሰጠን ነው ስል መለስኩለት። ቁጥር 4ን ተመልከቱ። እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን ሰጥቼዋለሁ ይላል። የኔና የናንተ ምስክር ራሱ ኢየሱስ ክርስቶስ ነው፣ ምክንያቱም እርሱ እውነተኛ ምስክር ተብሎ ተጠርቷልና። ቁጥር 5 እነሆ የማታውቀውን ሕዝብ ትጠራለህ፣ የእስራኤልም ቅዱስ አክብሮሃልና ስለ አምላክህ ስለ እግዚአብሔር የሚያውቁ ሕዝብ ወደ አንተ ይሮጣሉ ይላል። እነሆ የማታውቀውን ሕዝብ ትጠራለህ ይላል። ኢሳይያስ ይህን ትንቢት በሚናገርበት ዘመን ብዙ ያልታወቁ ሕዝቦች በዚያ ዓለም ነበሩ። ሆኖም ትንቢቱ እነዚህን በወቅቱ የማይታወቁ የነበሩ ወገኖችንም ይጨምራል። የእግዚአብሔርን መንገድ በተመለከተ ቁጥር 6ን ተመልከቱ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። እዚህ ላይ የእግዚአብሔር መንገድና የሰው መንገድ በንጽጽር ቀርበዋል። እግዚአብሔር ሰውን ይጠራል። ልብ በሉ፣ እግዚአብሔር ሰውን ይጠራል። ሰው ደግሞ ጥሪውን ሰምቶ ምላሽ መስጠት አለበት። በሚያደርገው ሁሉ እግዚአብሔር ሉዓላዊ ነው። በወደደውና በፈቀደው መንገድ ፈቃዱን ይፈጽማል። እንዲህ ስለ ተባለ ግን የሰው ኃላፊነትና ነጻ የመምረጥ ነጻነት ቦታ የለውም ማለት አይደለም። ጌታ ኢየሱስ ክርስቶስ ሲያስተምር አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም ብሏል። ዮሐንስ ምዕራፍ 6 ቁጥር 37 ጌታን እስካልተቀበልን ድረስ ከተመረጡት ወገን አይደለንም። ጌታን ስንቀበል ግን ከተመረጡት ወገን እንሆናለን። መቀበል ያለ መቀበል ግን የኛ ኃላፊነት ነው። ቁጥር 7 ክፉ ሰው መንገዱን በደለኛ ማሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ ይላል። ጥንትም ሆነ ዛሬ ሰዎች ወደ ክርስቶስ እንዳይመጡ እንቅፋት የሚሆንባቸው በውስጣቸው ያለው ኃጢአት ነው። ለዚህም ነው ከላይ ያነበብነው ጥቅስ ክፉ ሰው መንገዱን በደለኛም ሐሳቡን ይተው የሚለው። እንደዚያ ካደረግን ወደ እግዚአብሔር ለመመለስ ዝግጅት ላይ ነን ማለት ነው። በሌላ አነጋገር እግዚአብሔርን ተጠምተናል ማለት ነው። ቁጥር 8 ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር ሲል ይናገራል። የእግዚአብሔር መንገድ ከሰው መንገድ የተለየ ነው። ወንጌል ደግሞ የእግዚአብሔር መንገድ እንጂ የሰው መላ ወይም ሰው የፈጠረው አይደለም። ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይላል። ገላትያ ምዕራፍ 1 ቁጥር 11ና 12ን ይመለከቷል። ወንጌል የእግዚአብሔር እንጂ የሰው አይደለም። ቁጥር 9 ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። የሰው አስተሳሰብ እግዚአብሔር ካዘጋጀው የደህንነት መንገድ ጋር አይጣጣምም። ስለሆነም ወንጌል የተሰጠው በመገለጥ ብቻ እንጂ ከሌላ ከማንኛውም ምንጭ ሊሆን አይችልም። ወንጌል በተሰጠበት ጊዜ የእግዚአብሔር ቃል ትክክለኛነት አስተማማኝነትና አስፈላጊነት የተለየ አጽንኦት ተሰጥቶታል። ቁጥር 10 እና 11 ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃል እንዲው ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። እዚህ ላይ ለእግዚአብሔር ቃል የተሰጠውን ከፍተኛ ከበሬታ መመልከት ይቻላል። ወንጌል የሚገኘው ደግሞ በእግዚአብሔር ቃል ውስጥ ነው። ደህንነት መለኮታዊ መገለጥ ሲሆን ከሰማይ በሚወርድ ዝናብም ተመስሏል። የሰው ልጅ በራሱ መንገድ በፍጹም ወደ እግዚአብሔር መድረስ አይችልም። ሰው የሚድነው ከሰማይ እንደሚወርድ ዝናብ ከእግዚአብሔር ብቻ የሚመጣውን መለኮታዊ መገለጥ ሲቀበል ብቻ ነው። ዝናብ ምድር ፍሬ እንድታበቅል ያደርጋል። ዘሩ ያቆነጉልና ከዚያ በኋላ ፍሬ ያፈራል። የእግዚአብሔርም ቃል እንደዚሁ ዘር ነው። ዘርና ዝናብ በአንድነት ነው በሰው ልብ ውስጥ ፍሬ ያፈራሉ። ቁጥር 12 እናንተም በደስታ ትወጣላችሁ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ ልልታ ያደርጋሉ የሜዳም ዛፎች ሁሉ ያጨበጭባሉ ይላል። የእግዚአብሔር መንግሥት በዚህ ምድር ሲመሰረት ምድር ለፈጣሪዋና ታዳጊዋ እግዚአብሔር የምስጋና ዝማሬን ታቀርባለች። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለን ይላል። ሮሜ ምዕራፍ 8 ቁጥር 22 እስቲ የዛሬው የመጨረሻ ክፍላችን የሆነውን ቁጥር 13 አብረን እንመልከት። በሾህ ፋንታ ጥድ በኩርንችትም ፋንታ ባርስነት ይበቅላል ለእግዚአብሔር መታሰቢያና ለዘላለም የማይጠፋ ምልክት ይሆናል ይላል። ወዳጆቼ ይህ ጥቅስ ምድር ከኃጢአት ርግማን ስለምትዋጅበትና ክርስቶስ መንግሥቱን ስለሚመሰርትበት ጊዜ ይናገራል። ክርስቶስ ለኃጢአታችን ብቻ ሳይሆን በኃጢአት ለረከሰችው ምድርም ቤዛ ሆኗል። ወዳጆቼ እግዚአብሔር አምላካችን በልጁ በጌታ በኢየሱስ ክርስቶስ በኩል የኔና የእናንተንም ኩርችትና እሾህ ነገር አስወግዷል። ሰላምን ሰጥቶናል። አዎ 30ና 60 100 ፍሬም እንድናፈራ ጌታ ኢየሱስ ክርስቶስ በደሙ ዋይቶናል። እግዚአብሔር በምህረቱ ባለ ጠጋ ነው። ሃሌሉያ። አድማጮቼ ሰዓቱ ደርሶ እዚህ ምሽት ያለንን ዝግጅታችንን ልናበቃ የግድ የሆነ ነው። ከሚቀጥሉት ዝግጅቶቻችን ጋር እንድትቆዩ እየጋበዝናችሁ በእኛ በኩል ደናደሩ ጸልዩልን ደዳቢዎቻችሁንም ጻፉልን እያን የምንሰናበታችሁ ዛሬም እንደወትሮ ሁሉ በቴክኒኩ በኩል ያገለገለን ወንድማችን አለማየሁ ዳዊት ነው። ትልጅላችሁ የቀረብኩት እኔ አበበ ከበደ ወርቄ ነኝ። ሰላም።